የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ረቡ ሚያዝያ 21 2012 ዝግጅታችንን ከአሜሪካ ድምጽ ከዋሽንግተን ዲሲ ጀምረናል። አብራችሁን ከተው ጥንቅሮች መካከል
ሰውናን ይሰጠኛል ኮን ይከፍትልኛል፣ ሌላኛው ደግሞ መብራት ከሌለ በእግሪ በፔዳል እየረገጥኩኝ ሰውናን ይሰጠኛል ውሃሙም ይከፍትልኛል ማለት ነው።
የሰማችሁት ወጣት ካሊድ ናስርን ነው። ኑሯቸው ከእጅ ወደ አፍ የሆኑ ሰዎችን ከኮሮና ቫይረስ ወረርሽኝ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀይሮ የማቆያ ስፍራ አዘጋጅቶላቸዋል። በምሽቱ ይዘነዋል። በሌላ በኩል ኢዘዲን ካሚል ከአዲስ የፈጠራ ስራ ጋር ብቅ ብሏል።
ቢያንስ 100 ሰው እንኳን በዚህ እንግዲህ የጤና ተቋም በሚያዘው መሰረት አራርቀን በሚለው መንገድ ካደረግን እንኳን ይህን ያህል ሰው ሊይዘል ይችላል ብለን ቦታውን ካልኩሌት አደረግኩኝ።
የፈጠራ ባለቤት የሆነው ኢዘዲን ካሚልን ነበር የሰማችሁት። ፈጠራው የኮቪድ-19 ወረርሽኝ በበረታበት በአሁኑ ሰዓት በርካቶች እራሳቸውን እንዲከላከሉ እንደሚያግዝም ተስፋ ሰንቋል። በምሽቱ ይሰማል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩና እኚህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመብራት አብሬያቸው የምቆየው ኤደን ገረመው ነኝ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተሉ ያሰማናል።
አመሰግናለሁ ኤደንም። ባለፉት 24 ሰዓታት ውስጥ በተደረገው 766 የላብራቶሪ ምርመራ 4 ሰዎች በኮሮና ቫይረስ መያዛቸው ተረጋግጠዋል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 130 ደርሷል። በዛሬው ዕለት በተደረገው ምርመራ ቫይረሱ ከተገኘባቸው መካከል 3ቱ ከ15 ዓመት እስከ 25 ዓመት ዕድሜ ክልል ውስጥ ያሉ ሴቶች ሲሆኑ ከፑንትላንድ ተመልሰው በጅግጅጋ ዩኒቨርሲቲ የአስገዳጅ ለይቶ ማቆያ ውስጥ የሚገኙ ናቸው ተብሏል። ሌላኛው አንዱ ደግሞ ምንም አይነት የጉዞ ታሪክ የሌለው በኦሮሚያ ክልል ምዕራብ ሐረርጌ ዞን ጉባ ኮሪቻ ዞን ነዋሪ የሆነ የ23 ዓመት ወጣት መሆኑንና ሁኔታውን በማጣራት ላይ መሆኑን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ አስፍሯል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምርጫ እስኪካሄድ ድረስ ሀገሪቱን በምን መንገድ ማስተዳደር እንደሚገባ ከተፎካካሪ ፓርቲ አመራሮች ጋር ውይይት መጀመራቸው ተሰምተዋል። ውይይቱ በቅርቡ የሥራ ዘመኑን የሚያጠናቅቀውን የተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ፣ ሕገ መንግሥታዊ ማሻሻያና ሕገ መንግሥታዊ ትርጓሚዎችን በሚመለከቱ ጉዳዮች ላይ እንደሚያተኩር ተነግሯል። አድማጮች፣ የዚህ ዜና ዝርዝር ዘገባ ከምሽቱ 3 ሰዓት በኋላ በሚደመጠው መሰናዶ ይቀርባል። የዩናይትድ ስቴትስ የተለያዩ ግዛቶች ወደ ስራ ለመመለስ አነስተኛ እርምጃዎችን መውሰድ በጀመሩበት በአሁኑ ሰዓት በሀገሪቱ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከ1 ሚሊዮን መብለጡ ተሰምተዋል። በጆንስ ሆፕኪንስ ዩኒቨርሲቲ ቆጠራ መሰረት ይህ ቁጥር ከየትኛውም የዓለም ሀገራት ተጠቂዎች ቁጥር የላቀ ነው። በዓለም አቀፍ ደረጃ በቫይረሱ የተጠቁ ሰዎች ቁጥር ከ3 ሚሊዮን ይበልጣል። በኮቪድ-19 ቫይረስ ከ57,000 በላይ አሜሪካውያን ሕይወታቸውን አጥተዋል። በሮይተርስ የዜና አውታር ቆጠራ መሠረት ቫይረሱ በአውሮፓውያኑ ሚያዝያ ወር በየቀኑ ወደ 2,000 ሰዎችን ገድሏል። አንዳንድ የዩናይትድ ስቴትስ የጤና ባለሥልጣናት በምርመራና መረጃ ማሳወቅ እጥረት ምክንያት በቫይረሱ የተጠቁ ሰዎች ትክክለኛ ቁጥር ይፋ እንዳልተደረገ በመጥቀስ ቁጥሩ ከዚህም በላይ ሊያሻቅብ እንደሚችል ያምናሉ። በሰሜን ሶሪያ አፍሪን ከተማ በሚገኝ የገበያ ስፍራ በፈነዳ ፈንጂ በትንሹ 40 ሰዎች እንደተገደሉ የቱርክ የመከላከያ ሚኒስቴርና በስፍራው የሚገኙ ነፍስ አድን ሰራተኞች ተናግረዋል። ፍንዳታው የተፈጸመው ከነዳጅ ማመላለሻ ቦቴ ጋር በተቆራኘ ፈንጂ አማካኝነት ነው ተብሏል። የሶሪያ ተቃዋሚ ህዝባዊ ጠበቃ ተቋም የሆነው ዋይት ሄልሜትስ ወይም ነጩ ባርኔጣ ተቋም የፍንዳታውን ስፍራ የሚያሳይ ቪዲዮ ይፋ አድርገዋል። አፍሪን በቱርክ የሚደገፉ ተቃዋሚ ተዋጊዎች ቁጥጥር ስር ያለ ከተማ ነው። ተቋሙ በትንሹ 40 ተጨማሪ ሰዎች ቆስለዋል ብሏል። ለድርጊቱ እስካሁን በይፋ ኃላፊነት የወሰደ ቡድን ባይኖርም የቱርክ መከላከያ ሚኒስቴር የሶሪያ ኩርዶች ታጣቂ ቡድን በሆነው YPG ላይ ጣቱን ቀስረዋል። አድማጮች፣ ለአሁኑ ያሉን አጫጭር የዓለም ዘገባዎች እነዚህ ናቸው።
ሀብታሙ ስዩም ለዜናዎቹ እናመሰግናለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን። የ የኮሮና ቫይረስ ወረርሽኝ ከጤና ባሻገር ኢኮኖሚና ማህበራዊ እንቅስቃሴን የሚፈትን መሆኑን ተከትሎ ጠቅላይ ሚኒስትር አብይ አህመድ ምንም ለሌላቸው ማዕዳቸውን አካፍሉ በሚል የመረዳዳት ጥሪ አቅርበው ነበር። ይህን ጥሪ ተቀብለው ወደ ተግባር ከገቡት መካከል አንዱ የሆነው ወጣት ካሊድ ናስር ኑሯቸው ከእጅ ወደ አፍ የሆኑ ሰዎችን ከኮሮና ወረርሽኝ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀይሮ የማቆያ ስፍራ አዘጋጅቷል። ባልደረባችን ስመኝሽ የቆየ ይህን የበጎ ስራ እየሰራ ያለውን ካሊድንና በመጠለያ ስፍራው ገብተው ኑሯቸውን የጀመሩ ግለሰቦችን አነጋግራ የሚከተለውን አሰናድታለች።
የአዲስ አበባ ነዋሪ ሆነው ካሊድ ናስር የበጎ ፈቃድ አገልግሎት መስጠት የጀመረው የዛሬ 10 አመት ገደማ ለሜሪጆ ኢትዮጵያ የበጎ ፈቃድ አምባሳደር ሆኖ ሲያገለግል ነው። በወቅቱ ሜሪጆይ ሁለተኛ ቅርንጫፉን በሐዋሳ እንዲከፍት ገንዘብ በማሰባሰብ ትልቅ አስተዋጽኦ ካበረከቱት ወጣቶች መሃል አንዱ ነበር።
ሜሪጆ ኢትዮጵያ በሐዋሳ የገነባው ማዕከል የመጀመሪያውን ከግንባታው ጀምሮ የገቢ ማሰባሰቢያ ሩጫዎችን በማዘጋጀት ሙሉ ጊዜ በየአመት ባሉ የምናቃቸው ታዋቂ ሰዎች ጋር፣ ባለሀብቶች ጋር እየዞር ብር ሰብስበን የራሳችንን ጨምረን ተረጆች፣ አቅም ለሌላቸው ደካሞች በዓልን በደስታ ከሌላው ኢትዮጵያውያን ጋር እኩል እንዲያሳልፈው በሚል ረጅም ጊዜ ስንሰራ ነበረ።
በዚህ መልኩ የበጎ ፈቃድ ስራን የተቀላቀለው ካሊድ የዛሬ ወር አካባቢ የኮሮና ቫይረስ ወደ ኢትዮጵያ መግባት ጋር ተያይዞ በመንግስትና በጤና ተቋማት የተላለፉት የአካላዊ መራራቅ መመሪያዎች በህብረተሰቡ ዕለታዊ ገቢ ላይ የሚያሳድረውን ተጽዕኖ ከግምት ውስጥ በማስገባት በጠቅላይ ሚኒስትር አብይ አህመድ የተላለፈውን ምንም ለሌላቸው ማዕዳችሁን አጋሩ ጥሪ ወደ ተግባር ለመቀየር ግዝ ያልፈጀበትም። በቀን ስራ የሚተዳደሩ ግን ቋሚ ማደሪያ የሌላቸውን ሰዎች ከቫይረሱ ለመጠበቅ ሰፊ የመኖሪያ ግቢውን በፍጥነት ወደ ጊዜያዊ መጠለያነት ቀይሮ በአሁኑ ሰዓት 25 ሰዎችን አስጠልሎ ይገኛል።
ይሄ ማድ ቀርቶ ወይ ደግሞ ቋጥሮ ወይ ደግሞ ለተቸገረ ህብረተሰብ በየቦታው ሄዶ ማድረጉ አብዛኛው ህዝብ እያደረገው ነው እና ከዛ በተሻለ ብዙውን ህዝብ ደግሞ አዌር እንዲያደርግ የሚችል ነገር ምን ማድረግ አለብኝ የሚል ነገር ፕላን አደረኩኝ። ቢያንስ 100 ሰው እንኳን በዚህ እንግዲህ የጤና ተቋም በሚያዘው መሰረት አራርቀን በሚለው መንገድ ካደረግን እንኳን ይህን ያህል ሰው ሊይዘል ይችላል ብለን ቦታውን ካልኩሌት አደረኩኝ።
ካሊድ የጠቅላይ ሚኒስትር እሱና ወንድሙ ለእረፍት ከሄዱበት አውሮፓ በኮሮና ቫይረስ በፍጥነት መስፋፋት ምክንያት ጉዟቸውን አቋርጠው ተመልሰው ራሳቸውን አግለው ቦሌ አካባቢ የሚገኘው ቤታቸው ውስጥ በተቀመጡበት ወቅት ነበር። በዚያን ወቅት ጊዜያችንን ቤታችንንና ግቢያችንን በማስተካከል እናሳልፍ ነበር የሚለው ካሊድ በጊዜያዊ መጠለያ ውስጥ ያስገባቸውን ሰዎች ያገኛቸው እሱና ወንድሙ ራሳቸውን የማግለያ ቀነ ገደባቸውን አጠናቀው በግቢያቸው ውስጥ የጀመሯቸውን ስራዎች ለመጨረስ የሚያግዟቸው የቀን ሰራተኞች ፍለጋ በተለምዶ የብሶት አደባባይ ተብሎ የሚጠራው ቦታ በወጣበት ወቅት እንደሆነ ይናገራል።
እንግዲህ በጣም ከተለያየ የሀገራችን ከተሞች የመጡ አሉ። ከአማራ ክልል፣ ከትግራይ፣ ከደቡብ፣ ከኦሮሚያ፣ በቃ ይሄ ነው ማቴው። ከሁሉም ክልል የመጡ አሉ። እዛ ቦታ ላይ በቀን ስራ የሚተዳደሩ እንግዲህ እነዚህ ሰዎች አደባባይ አፋቸውን አውጥተው የጎዳና ተዳዳሪ ነን ብለው በራሳቸው አላመኑም እንጂ ስለሚሰሩ ሲሰሩ በሰሩባት ገንዘብ ይበሉበታል መኝታ ከዛው ይከፍላሉ፣ ያድራሉ። የዕለት ጉርስ ነው። ከዛ ግን ለምሳሌ አንድ ቀን ስራ ቢያጡ አንገታቸው ላይ የሚጠመጥሟት ጨርቅ ነገር አለች። ያችን ፎጣ ዘርግተው ጎዳና ነው የሚያድሩት።
ቢኒያም ተክሌ ካሊድ በጊዜያዊነት ካስጠለላቸው የቀን ሰራተኞች መሀል አንዱ ነው። ደብረ ብርሃን ተወልዶ ያደገው ቢኒያም የተሻለ ኑሮ ፍለጋ የዛሬ 5 ዓመት አዲስ አበባ ከመጣ ጀምሮ የፎቅና የመኖሪያ ቤት ግንባታ ላይ በቀን ሰራተኝነት ተቀጥሮ እየሰራ በቀን ከመቶ እስከ 150 ብር ያገኝ ነበር። ይህ ገንዘብ ከዕለት ጉርሴና አንዳንዴ ደግሞ ለቀን ማደሪያ ከመክፈል አያልፍም የሚለው ቢኒያም አሁን ደግሞ በኮሮና ቫይረስ ምክንያት የኮንስትራክሽን ስራ እጅጉን በመቀዛቀዙ ኑሮዬ አደጋ ላይ በወደቀበት ሰዓት ነው ካሊድን ያገኘሁት ይላል።
ከካሊድ ጋር የተገናኘ ነው አጋጣሚ። እንደዚህ ስራ ፍለጋ የምንቆምበት ቦታ አለ፣ እዛ ይመጣና ለስራ ይዞኝ ይሄዳል እና የተወሰነ ጊዜ ከሰራው በኋላ ስራውን ለምን አይነት አላማ እንደሚሰራው ምናምን ይነግረኛል እና በነገረኝ ነገር በጣም ተደሰትኩኝ። በወቅቱ ደግሞ እንደዚህም እንዳልኩሽ የኮንስትራክሽን ሳይቶች ብዙም ስራ ያቆሙበት ነበር በበሽታ የተነሳ ግማሹም የሰራተኛ ቅነሳ ምናምን አድርገው ትንሽ ስራ ተዳክሞ ነበረ። እና ያንን እየሰራው ይያለው አላማውን ነገር ይል እንደዚህ አይነት ነገር ነው ሲለኝ በጣም ውስጤ ረካ። እንዲያውም የሰራውበትን ሳንቲሙላ አልቀበልም እስከ ማለት እንትን ብዬ ነበረ። ኦሬዲ ያው ስራው ለሚሰራው ያ ሁሉ ነገር እንትን የሚለው ለኛ እኛን ከዚህ ከመጣው በሽታ ከተለያዩ ችግሮች ለመታደግ ነው እና በጣም ተደስቼ ባለውበት ሰዓት ያው እንዳጋጣሚ እድሉን አግኝቼ እሱ ጋራ ያው ቤተሰባዊ ዝምድና መስርተን አብረን እየኖርን ነው። እንግዲህ አሁን ሰዓት
ሌላው በዚሁ መጠለያ ውስጥ ከገባ 10 ቀን የሆነውና ተወልዶ ካደገበት ወለጋ ወደ አዲስ አበባ ከመጣ ጀምሮ ላለፉት 15 ዓመታት የቀን ስራ እየሰራ በጎዳና ላይ ያድር እንደነበር የሚናገረው መሐመድ አህመድ ኮሮና ከገባ በኋላ ደግሞ የቀን ስራውም ቀዝቅዞ የምበላውም ችግር ሆኖ ነበር ይላል።
ኮሮናም ከገባም በኋላ እኔም በጣም ስትረስ ላይ ነበርኩኝ። እንዴት በምን አይነት ሁኔታ ነው ይሄን ማሳለፍ የምችለው? የግድ መሰብሰብ ስለሚጠይቅ በሽታው በጣም በጭንቀት ላይ ያለሁም ነው። እንዳጋጣሚ ከአንድ ወዳጄ ጋር መንገድ ላይ እየተንቀሳቀስን ወክ እያደረግን ሳለ ነው ስለዚህ ኢንፎርሜሽን ስንሰማ እንዳጋጣሚ ቢልቦርዱን አገኘ ነው ማለት ነው እዛ አካባቢ እና በር ላይ ቆመን ነው እንዳጋጣሚ እሱም ከቤት ወጥቶ ሲወጣ አየን በር ላይ። በቃ ያው እንግዲህ ካለው ሁኔታ አንጻር የተዘጋጀው እናንተን ለመሰሉ ወገኖች ስለሆነ ብንሞትም አንድ ላይ ብንኖርም አንድ ላይ መሆን አለበት የሚል አጭር በጣም አስገራሚ ንግግር ነው ከሱ የሰማሁትና በጣም ተደንቄያለሁ።
በቀጣይም ተጨማሪ 30 ሰዎችን ወደ ጊዜያዊ ማቆያው ለማስገባት ዝግጅት እያጠናቀቅኩ ነው የሚለው ካሊድ በአጠቃላይ 75 ሰዎችን የመቀበል እቅድ አለው። የቀን ሰራተኞቹ ወደ መኖሪያ ግቢው ከመቀላቀላቸው በፊት በወዳሴ ዲያግኖሲስ ማዕከል በነጻ የተላላፊ በሽታዎችን ጨምሮ ሙሉ የጤና ምርመራ ይደረግላቸዋል። በመጠለያ ውስጥ እስካሉ ድረስም ለሚያጋጥማቸው ማንኛውም አይነት የጤና እክል የህክምና አገልግሎት ያገኛሉ። ካሊድ ይህን በጎ ስራ በራሱ ወጪ ቢጀምርም ሌሎች በዙሪያው ያሉ ጓደኞቹ ከድንኳን ጀምሮ አልጋ፣ ፍራሽና ሌሎች የመኖሪያ ቁሳቁሶች እያሟሉለት እንደሆነ ይናገራል። ከማደሪያ በተጨማሪም ሰራተኞቹ የምግብና የንጽህና መጠበቂያ አገልግሎት የተሟላላቸው ሲሆን ወደ መጠለያው ከገቡ በኋላ የኮሮና ስጋት እስከሚያበቃ ከመጠለያው መውጣት አይችሉም ይላል ካሊድ።
እንደማንኛውም እንደ ቤተሰቤ እንደ እህት እንደ ወንድሞቼ ከኛ ጋር አምነውበት በዚህ ይህን ችግር ጊዜ ከኛ ጋር አብረው ኳራንታይን አድርገው ቤት ውስጥ አርፈው ሊቀመጡ የሚችሉ እና በፈለጉት ጊዜ ግን መሄድ ቢፈልጉ ግን አሰናብተናቸው ወደ ቤት ግን ተመልሰው መምጣት የማይችሉ ምክንያቱም ቅድም ምርመራ አድርገው ስለሆነ የሚመለሱት ከወጡ እንደማይመለሱ ገልጸን እንደዛ አይነት ፕላን አደረግን።
አያይዞም ሁሉም የህብረተሰብ ክፍል ባለው አቅም ከተረባረበ የኮሮና ቫይረስ በሽታን መግታት እንዲሁም በኢኮኖሚና በማህበራዊ ህይወት ላይ የሚደርሰውን ጫና መቀነስ ይቻላል ሲል ሌሎችም ያቅማቸውን እንዲያደርጉ ጥሪ ያቀርባል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፈውን ጋቢና ቪኦኤ ነው። በመቀጠል በትላንትናው ምሽት ዝግጅታችን የኮቪድ-19 ወረርሽኝ በኢትዮጵያ ማክሮ ኢኮኖሚና ማህበራዊ ሁኔታ ላይ ሊያሳርፍ ስለሚችለው ተጽዕኖ ከፕሮፌሰር አለማየሁ ገዳ ጋር ተወያይተን ነበር። የዚያ ውይይት ቀጣይ ክፍል በመቀጠል ይሰማል። ፕሮፌሰር አለማየሁ በቅርቡ ከአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል በኩል የወጣው
ፕሮፌሰር አለማየሁ እንግዲህ የኮቪድ-19 ወረርሽኝ በመላ ዓለም ላይ የመጣ ያደጉ ሀገራትንም የፈተነ ነው። በእርግጥ ኢትዮጵያ እየተከተለች ያለውን ምጣኔ ሀብታዊ ብሂል በመቀየሯ ሊመከት ይችል አይችል እንደሆነ ጥያቄዎች ይነሳሉ። በትንታኔው ላይ ጠቀስ እንዳደረጉት የኢትዮጵያ መንግስት የነጻ ገበያ ንሳቤን በሰፊው መግፋት የጀመረው በቅርብ 2 ዓመታት ውስጥ ነው። ይህን ጥቂት ጊዜ በመመልከት የአሁኑን አይነት ድምዳሜ መስጠት አልፈጠንም ወይ የሚል ጥያቄ ይነሳል።
አንደኛ ነጻ ገበያ የሚባለው ነገር ርዕዮተ ዓለማዊ ነው እንጂ እውነት አይደለም። ነጻ ገበያ ብሎ ነገር የለም ዓለም ላይ ማንም ከአውሮፓ በላይ ነጻ ገበያ ላሳር ነው እና ሄደህ ግን የአውሮፓ ኢኮኖሚ እንዴት ነው የሚሰራው ብለህ ዝርዝር ስታይ መንግስት በስነ ስርዓት ገብቶ ይከውነዋል፣ ይመራዋል፣ ይሳተፍበታል። ስለዚህ እኛ እኔ ያስፈራኝ ምንድን ነው እኛ ሀገር ያለን የነጻ ገበያ ግንዛቤ ይሄ የጀማሪ ተማሪዎች የገበያ ኢኮኖሚ አስተሳሰብ ነው። ገና ኢኮኖሚክስ ስትማር ነጻ ገበያ ነው፣ ነጻ ገበያ እንጂ ነው ነጋዝ ገበያ ነው ብለህ የምናስተምረው ነገር አለ። እኔንም ጀመር ማለት ነው። እና ያ ግንዛቤ ላይ ያለነው እኛ ላይክ የሁሉም ነገር መፍትሄ ነጻ ገበያ ይመስለናል። ዓለምም በነጻ ገበያ የሚመራ ይመስለናል። ግን እውነት አይደለም። አንድ አሁን ያደጉ ሀገሮች ሲያድጉ በደንብ መንግስታቸው ኢኮኖሚ ውስጥ ገብቶ ኢንተርቬንሽኒስት የሚሉት በደንብ ጣልቃ ገባ የሆነ መንግስት ነበር። አሜሪካን እንግሊዝን ብትወስድ፣ ኔዘርላንድስ ብትወስድ፣ ስካንዲኔቪያን ካንትሪስ ብትወስድ፣ ጀርመን ብትወስድ፣ መንግስቱ ገብቶ የሆነ ደረጃ ካደረሰው በኋላ ነው ትንሽ ገሸሽ ማለት የጀመረው። ስለዚህ አንድ ከታሪክ መረዳት ያስፈልጋል። የግድ ስህተቱን ደግመህ ስህተቱ ሲያስተምረህ መማር የለብህም። ከታሪክ መባል ያስፈልጋል። ሁለተኛ በጣም ደግሞ ለእኛ ቅርብ የሆነ ትምህርት ቤት በ1980ዎቹ እና በ1990ዎቹ ዓለም አቀፍ ድርጅቶች አፍሪካ ላይ ይሄ ነው የሚያዋጣው ብለው ለ20 ዓመት ይህን ነገር አሁን ጠቅላይ ሚኒስትራችን ሊሞክር የሚፈልገውን ነገር ሲያረጉት ነበር። ውጤቱ ምንድን ነው ብሎ ማጥናት ይፈልጋል። ውጤቱ የአፍሪካን ኢኮኖሚ ማንኮታኮስ ነበር፣ የአፍሪካን መንግስት ማዳከል ነበር። ይሄ ደግሞ እኔ ብቻ ሳይሆን ያልኩት እነዚህ ዓለም አቀፍ ድርጅቶች የገመገሙባቸው ይህን ነገር የገመገሙባቸው መረጃዎች የሚያሳዩት ያ ሙከራ አፍሪካን ልክ የፈረንጆቹ ግሬት ዲፕሬሽን የሚሉት በ1930 የነበረው ከፍተኛ ቀውስ አይነት ቀውስ ነው ያመጣው አፍሪካ ውስጥ። እንደውም ይበልጥ ይችላል አፍሪካ ያመጣው። ስለዚህ እኛ መድገም የለብንም፣ ከዚህ መማር አለብን ነው። እና አጠራርጌ ስመልስ ጥያቄ 2 ዓመት እንደውም ብዙ ነው፣ ከታሪክም መማር አለብን ነው። ስለዚህ ይሄ መንግስት ለምን ጽንፍ ይይዛል? አንዴ ነጻ ገበያ ነው ቢሎ ጫፍ ላይ ለምን ይሄዳል? አንዴ ጊዜ ደግሞ በመንግስት ብቻ ነው መካሄድ ያለበት ብሎ ለምን ጫፍ ይሄዳል? ሁለቱንም እኮ አብሮ ማካሄድ ይቻላል ተቀናጅቶ ነው የኔ ነጥብ።
የኢትዮጵያ መንግስት በአሁኑ ሰዓት እየተገበረ ባለው የምጣኔ ሀብት እርምጃ ምክንያት ኮቪድ-19 ከፈጠረው ጫና ቶሎ ለማገገም ወይም ቶሎ ለማንሰራራት እንቅፋት ይሆናል ብለው የሚጠቅሱት አለ?
የለም፣ ጥሩ ነው። መስመራቸው የጀመሩት መስመር ጥሩ ነው። እንቅፋት የሚሆነው ምንድን ነው? አሁን መንግስት ይሄንን ብር ማሰባሰብና ብሩን ማጥፋት ላይ ብቻ ነው ያሰበው። እኔ እንቅፋት ይሆናል ብዬ የማሳስበው ብሩን ቢገኝ አጠፋፉ ኢኮኖሚው ሊያናጋ ይችላል። ምን ማለት ነው? ኢንፍሌሽን ሊመጣ ይችላል። የዕቃ እጥረት ሊፈጠር ይችላል። ግሽበት ወይም የዋጋ ውድነት ሊመጣ ይችላል። የዕቃ እጥረት ሊመጣ ይችላል። ስለዚህ ተገቢ የሆነ የማህበራዊ አወጣጥ ጎን ለጎን ተገቢ የሆነ የታክስ ፖሊሲ፣ ተገቢ የሆነ የገንዘብ አጠፋፍ ፖሊሲ ወይም አጠቃላይ እኛ ማክሮ ፖሊሲ የምንለው አብይ ኢኮኖሚ ፖሊሲ አብሮ መተግበር ያስፈልገዋል። አለበለዚያ ይህንን አብሮ ካልተገበረ ያናገባታል አጠቃላይ ኢኮኖሚ። ስለዚህ እንቅፋት ሊሆንበት የሚችለው ምንድን ነው? በእውቀት ይህንን መምራት ካልቻለ እንቅፋት ሊሆን
በዚህ ትንታኔ ላይ በአጠቃላይ ምርት ላይ እስከ 11% ዝቅ ማለት ሊከተል እንደሚችል፣ በግል ሴክተሩ ላይ ደግሞ ወደ 2.5 ሚሊዮን ሰራተኞች ላይም ጫና ሊደርስ እንደሚችል እየጠቃቀሱ አስቀምጠዋል። ምን መደረግ አለበት?
አሁን የጠየቅኩህ መጨረሻ ሁለት ጥያቄ ነው። አንድ ፖለቲካ ነው፣ ሁለተኛውም ኢኮኖሚክስ ነው። ፖለቲካው ምንድን ነው? አሁን እገሌ ፓርቲ ነኝ፣ እገሌ ብሔር ብሔረሰብ ነኝ ምናምን ምን እገሌ ሰፈር ነኝ የምንልበት ጊዜ አይደለም ማለት ነው። ከመንግስታችን ጋር ሁላችን መቆም አለብን እንደ ህብረተሰብ። ይሄ የፖለቲካ ጥያቄ ነው ማለት ነው። ተቃዋሚ ምናምን የሚለው ሰው ሲኖር ነው። ስለዚህ አንድ ከመንግስታችን ጋር አብረን ሁላችን መቆም አለብን እንደ አገር። ይሄ ፖለቲካው። ሁለተኛ ኢኮኖሚውን ለማገዝ ይህን ኢኮኖሚ መደገፍ አለበት። በዝርዝር ምን መደረግ እንዳለበት ለመጠቆም ሞክሬያለሁ እዛ ጽሁፍ ውስጥ። እና ኢኮኖሚ መደገፍ አለበት። ስንደግፍ ግን መንግስት የጀመራቸው የድጋፍ ስራዎች በእቅድ ደርሶ ችግሩ ማጥፋት በየቀኑ አይደለም መሆን ያለበት። በእቅድ አቅደን እሺ፣ ለሚቀጥሉት 3 ወር ምን እናርግ፣ ለሚቀጥለው 6 ወር ምን እናርግ ብለን በስነ ስርዓት እንዲህን እቅድ ሰርተን ጠቅላላ ሀገሩን የችግር ጊዜ እቅድ አውጥተንለት መምራት ያስፈልጋል ማለት ነው። ዝም ብለን በየሰፈሩ እሳት በማጥፋት ችግር አይቀረፍም። ከአስቸኳይ ጊዜ አዋጅ ጎን አስቸኳይ ጊዜ የኢኮኖሚ አዋጅ የኢኮኖሚ እቅድ አውጥቶ ማሰልጠን ያለበት ይመስለኛል።
ፕሮፌሰር አለማየሁ ገዳ የምጣኔ ሀብት መምህርና ተመራማሪ፣ ለነበረን ቆይታ እጅግ በጣም አመሰግናለሁ። ደህና ይዋሉ።
በጣም አመሰግናለሁ ሀብታሙ።
አብራችሁን ስለሆናችሁ እናመሰግናለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። የዘጋቢዎች መስኮት ላይ ደርሰናል። ኢዘዲን ካሚል ለጋቢና አድማጮች አዲስ ስም አይደለም። ከዚህ ቀደም የተለያዩ ፈጠራዎችን አስመልክቶ አብሮን ቆይታ አድርጓል። ዛሬ ደግሞ ከአዲስ የፈጠራ ስራ ጋር ብቅ ብሏል። ፈጠራው የኮቪድ-19 ወረርሽኝ በበረታበት በአሁኑ ሰዓት በርካቶች ራሳቸውን እንዲከላከሉ እንደሚያግዝም ተስፋ ተሰንቋል። ከዮናታን ዘብዴዎስ ጋር ተከታዩን ቆይታ አድርጓል።
ኢዘዲን ካሚል በደቡብ ክልል ጉራጌ ዞን ወልቂጤ ከተማ የጉብሬ አባ ፍራንሶ ሁለተኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል ተማሪ ነው። ከጨቅላ እድሜው ጀምሮ ከኤሌክትሮኒክስ ቁሳቁሶች ጋር ባያለው መወዳጀቱን ይናገራል። የተበላሹ ቁሳቁሶች ማደስና መጠገን ቀልቡን ይስብ እንደነበረም ኢዘዲን አጫውቶኛል። በለጋ እድሜው ጀምረው ይሄው የፈጠራ ስራዎቹ መጠናቸው ከ30 ከፍ ማለታቸውን ነግሮኛል። ከነዚህም ውስጥ
በፀሐይና በኤሌክትሪክ ቻርጅ አድርጎ የሚሄድ ባለ 3 እግር ተሽከርካሪ ሰርቻለሁ። 50 ኪሎ ግራም የሚሆን ክብደት ያለው ነገር በመሸከም 60 ኪሎ ሜትር በሰዓት መሄድ ይችላል። በአንድ ጊዜ ቻርጅ ደግሞ ወደ 46 ኪሎ ሜትር መጓዝ ይችላል ማለት ነው። ሙሉ በሙሉ ከካርበን ልቀት ነጻ የሆነና ምንም አይነት ነዳጅ የማንጠቀመው በሶላር ሪኒዌብል ኤነርጂ ተፈልገን ደግሞ በኤሌክትሪክ ቻርጅ አድርገ ነው የሚንቀሳቀስ አይነት ተሽከርካሪ ነው የሰራሁት። ሌላኛው መልቲፒሲክ ሮቦት ነው። ይሄ መልቲኪ ሴክቸር ዶርሎክ ሲስተም የትኛውም ዓለም ላይ ቁጭ ልዬ ቤቴ ውስጥ ያለውን በር መዝጋትም ሆነ መክፈት እችላለሁ ማለት ነው። ምንም አይነት ርቀት ሳይገድበኝ በስልኬ። ይህ ማለት ቤቴ እንግዳ ቢመጣ እኔ ውጭ ሀገር ብሆን እንግዳውን እዛው ሆኜ በሩን መክፈትም ሆነ ለእንግዳው መዝጋት እችላለሁ ማለት ነው። በተጨማሪም ኔትወርክ በሌለ ሰዓት ይህ ሲስተም ላይሰራልኝ ስለሚችል ፓስወርድ በተን አለው። በፓስወርድ በተኑ መክፈትም መዝጋት እችላለሁ። ይሄ በር ከኔ ውጭ የሆነ ወይ ከቤተሰቤ ውጭ ወይ ፍቃድ ከሰጠው ሰው ውጭ የሆነ ሰው ከሶስት ጊዜ በላይ የተሳሳተ ፓስወርድ በሚያስገባበት ሰዓት በስልክ ያሳውቀኛል እየተሞከረ እንደሆነ የትኛውን ቦታ ላይ ቢሆን። ሌላኛው ኤክስፋየር የሚል ቴክኖሎጂ ነው የሰራሁት። ኤክስፋየር እሳት አደጋ በሚነሳበት ሰዓት ስሞክን ዲቴክት በማድረግ 5 ለሚጠጉ የቤተሰብ አባሎች በያሉበት በስልክ ደውሎ እሳት አደጋ መነሳትን በስልክ ደውሎ የሚያሳውቃቸውና እየጮኸ ጎረቤት የሚጠራ ቴክኖሎጂ ነው እና በተጨማሪ ደግሞ ለእሳት አደጋዎችን መደወል ይችላል የእነሱ ስልክ ቁጥር ተደርጎበት ሲስተሙ ላይ። እንደዛ አይነት ቴክኖሎጂ ነው።
የእሱ ብቻ ናቸው የተባሉትም የፈጠራ ውጤቶች በኢኖቬሽንና ቴክኖሎጂ ሚኒስቴር የባለቤትነት መዝገብ ላይ እንደሰፈሩና ሽልማት እንዳስገኙትም ለቪኦኤ ጋቢና ተናግሯል።
13ቶቹ በኢኖቬሽንና ቴክኖሎጂ ሚኒስቴር አማካኝነት በሴቭ አይዲያስ ማስመዝገብ ችያለው። ሌሎቹ ተሻሽለው የተሰሩ ናቸው። አንዳንዶቹ ደግሞ ያሉም ጭምር ናቸው። ለምሳሌ በሶላር የሚሄደው ባለሶስት እግር ተሽከርካሪ ከዚህ በፊትም የተሰራች ናት። ስለዚህ ከዛ ውጭ የሆኑት ወደ 13ቶቹ አዳዲስ በመሆናቸው የተመዘገቡ ናቸው ማለት ነው። እና በአጠቃላይ የፈጠራ ስራዎች ደግሞ በጠቅላይ ሚኒስትሩ ጭምር በዶክተር አብይ አህመድ ያለፈው አመት ሳኒዋን ላይ እውቅና ማግኘት ችያለው ማለት ነው።
በዓለም ተከስቶ ከ7 ቢሊዮን በላይ ድፍን የዓለም ህዝብ ያስጨነቀው የኮሮና ቫይረስ ወረርሽኝ ፈጠራ በዙሪያችን የሚከሰቱ ችግሮች ወይም ሳንካዎች የሚወልዱት መፍትሄ ነው ለሚለው ለኢዘዲን አዳዲስ የፈጠራ ውጤቶችን እንዲፈጥር ምክንያት ነው የሆነው።
3 የተለያዩ የፈጠራ ስራዎች ሰርቻለሁ። የመጀመሪያው ከእጅ ንክኪ 100% ነጻ የሆነ የእጅ መታጠቢያ ነው። በሁለት አይነት ሲስተም ነው የሚሰራው። በሴንሰርም ሴንሰር አድርጎ ሳሙና ይሰጠኛል፣ ውሃም ይከፍትልኛል። ሌላኛው ደግሞ መብራት ከሌለ በእግሪ በፔዳል እየረገጥኩኝ ሳሙና ይሰጠኛል፣ ውሃም ይከፍትልኛል ማለት ነው። ሙሉ በሙሉ በእጅ ሳልነካ ነው የምጠቀመው ማለት ነው። ሌላኛው የፈጠራ ስራ ደግሞ ኦፕን ሶርስ የሆነ ዲዛይን በመጠቀም ነው የሰራሁት። የፈጠራ ስራ አይባልም፣ ቬንቲሌተር ነው የሰራሁት። የመጀመሪያ ፕሮቶታይፒን በደም ፈንክሽን የሚያደርግ ቬንቲሌተር ነው የሰራሁት። አሁን ደግሞ በጣም የተሻሻለ እና ለማስ ፕሮዳክት የሚሆን አይነት ቬንቲሌተር እየሰራሁ ይገኛል። አሁን በጣም እያለቀ ነው ፋይናል። ሌላኛው ደግሞ ዶንተስ ሱፌስ ሪማይንደር ነው የሰራሁት። ይሄ ዶንተስ ሱፌስ ሪማይንደር ብዬ ሰየምኩት። የፈጠራ ስራ እንደ ሰዓት በሁለት እጅ ላይ የሚታሰር ነው። ስለዚህ እጄ ከፍ አድርጌ ፊቴን ለመንካት በማስጠጋበት ሰዓት እጄ ፊቴ ሳይነካ ሴንስ አድርጎ እየጮኸ ፊቴ እንዳልነካ የሚያስታውሰኝ አይነት ቴክኖሎጂ ነው። እየጮኸ የሚያስታውሰኝ ሁለቱም እጅ ላይ የሚታሰር ሰዓት ቀለል ያለች ሰዓት አይነት ናት። ተነቃይ ነገር አላት ሴንሰር። እሷን ቀበቶ ላይም በማድረግ ፕሮግራሙ በመቀየር ከሁለት ሜትር በታች ሰው በሚቀርበኝ ሰዓት ሶሻል ዲስታንሱ እንዲጠብቅ እየጮኸም ሪማይንድ ማድረግ የሚችል መልቲ ፐርፐዝ አይነት ቴክኖሎጂ ነው ማለት ነው። ስለዚህ ይሄኛው በጣም አዲስ ቴክኖሎጂ ነው። ጉግልም ማድረግ ያለው የሰሩት ሰዎች ምናምን የሉም። እና ደግሞ ስፔሲፊካሊ ለዚህ ችግር ተብሎ የተሰራ ነው። ለሌላም ጊዜ ለምሳሌ ወርክሾፕ ውስጥ ሊሆን ይችላል። ፊት መንካት ማይጠበቅብኝ ከሆነ አንዳንድ ሳላውቀው ጓንት አድርጌ ሁላ ፊት የምነካበት ጊዜ ሊኖር ይችላል። ስለዚህ ለዛም ፐርፐዝ መጠቀም የምንችለው ነው። ከኮቪድም ውጭ ሞር ግን ለኮቪድ ብዬ የሰራሁት ነው ማለት ነው።
በምን አይነት መልኩ ነው ተግባራዊ ሊሆን ይችሉት ስራ ላይ ሊውሉ የሚችሉት?
የእጅ መታጠቢያው ከመንግስት ድርጅቶች ጋር በመሆን ለምሳሌ ከወልቂጤ ዩኒቨርሲቲ ጋር በመተባበር ለወልቂጤ ዩኒቨርሲቲ ማስተማሪያ ሪፈራል ሆስፒታል መስራት ችለናል። ለመጀመሪያ ጊዜ ፕሮቶታይፒን በወልቂጤ ፖሊቴክኒክ ኮሌጅ ከሰራሁኝ በኋላ የወልቂጤ ፖሊቴክኒክ ኮሌጅ ለማህበረሰቡ በጣም ብዛት ያላቸው የእጅ መታጠቢያዎች አምርቶ የተለያየ ቦታ ላይ እያስቀመጠ እየተጠቀሙት ይገኛሉ ማለት ነው። ከዛም ውጭ በተለያየ ሶሻል ሚዲያ ላይ ሳስተዋውቅ ሰምተው የተለያዩ ግለሰቦች ለሆቴል ለድርጅቶቻቸው እና ለመኖሪያ ቤት አዘውን እስካሁን በጣም ብዛት ያላቸው የእጅ መታጠቢያዎች በሽያጭ አቅርብ ያለው ማለት ነው። እንደዚህ መጠቀም ይችላሉ። ይሄ ብዙም ኢንቨስትመንት ማይጠይቅ እና ዌልዲንግ ስቴሽን ውስጥ ብቻ እየሄድኩ ማሰራው አይነት ቴክኖሎጂ ስለሆነ፣ ሌሎቹ ግን ኢንቨስትመንት የሚጠይቁ ናቸው። ማሽን መጥተው በማሽን የሚሰሩ ናቸው። ድጋፍ ቢደረጉ ወደ ምርት መሸጋገር የሚችሉ እና አሁን ለተከሰተው የኮሮና ቫይረስ ደግሞ ከመከላከል አንጻር እንዲሁ ደግሞ ከተከሰተም በኋላ ሰዎችን እንዲያገግሙ ከማድረግ አንጻር ከፍተኛ አስተዋጽኦ ሊኖራቸው የሚችሉ ቴክኖሎጂዎች ናቸው ማለት ነው።
ያንዳንዷን ቀን ሰዓትና ደቂቃ በትምህርቱና በፈጠራ ስራዎቹ ላይ የሚያዘወትረው ይዘድን የፈጠራ ስራዎቹ ጽንሳቸው አንድ ቅጽበት ነበረች።
የአራተኛ ክፍል ተማሪ ያለው አካባቢ ሳይንስ መምህራችን ተመሳሳይ የማግኔት ዋልታዎች ይገፋፋሉ፣ ተቃራኒ ሲሆኑ ደግሞ ይሳሳባሉ የሚል ትምህርት በሚያስተምሩን ሰዓት ለምን ፕራክቲካሊ አልሞክረውም በሚል ከዛ ጊዜ ነው ማለት ነው የጀመርኩት።
ወደፊት እንግዲህ ምን ለመስራት ነው ያቀድከው? የረጅም ጊዜ እቅድህ ምንድን ነው?
ኤሌክትሮሜካኒካል ኢንጂነሪንግ ማጥናት ነው የምፈልገው። በተጨማሪ ሶፍትዌር ኢንጂነሪንግ ማጥናት በጣም እፈልጋለሁ። ገና ብዙ ይቀረኛል። ብዙ ነገር በየጊዜው የተለያዩ ትምህርቶችን እወስዳለሁ እና እነዛን ነገሮች እየሰራ ራሳቸውን በማሻሻል አዲስ ነገሮችን በመስራት ከኢንቨስተሮች ጋር ጆይንት ቬንቸር በመስጠር ወደ ምርትና አገልግሎት እንዲቀየሩ ማድረግ ለሀገሪቱም ለራሴም ሀብት ማመንጨት ሊሆን ይችላል እና ደግሞ ሰፊ የሆነ የስራ እድል የመፍጠር አላማ ነው ያለ።
ዘድን ከወልቂጤ ፖሊቴክኒክ፣ ከወልቂጤ ዩኒቨርሲቲና ከወስት ባንክ ውጪ እዚህ ግባ የሚባል ድጋፍ እንዳልተደረገለት ነው የሚናገረው። ዳሩ ግን ቤተሰቦችና ድጋፍ ያደረጉትን ውስን አካላትን አመስግኗቸዋል። ወደፊት ለሚሰራቸው ትልቅ የፈጠራ ስራዎች ግን የመንግስትና የባለሀብቶች ድጋፍ ወዳጅነትና ሽርክናን ይሻል። በዋናነት ግን ሁለት አይነት ድጋፍ ያስፈልገኛል ብሏል። ሰርቶ ማሳያ ቦታና ገንዘብ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች፣ የዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን እንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ @ቪኦኤአምሃሪክ በትዊተርም #ጋቢናቪኦኤን በመጠቀም እንዲሁም ደግሞ በኢሜይል አድራሻችን gabinavee@voanews.com ተጠቅማችሁ አድርሱን። gabinavee ብላችሁ ኢንስታግራም ገጻችንን ተከተሉ። ፕሮግራሙን በመምራት አብሬያችሁ የነበርኩት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ኤልያስ አስማረ። መልካም ምሽት። So yeah, we'll go to the stag and lose and we'll be able
ቶንን ራዶኒ ቪኦኤ ሰከንታ ፋኖ ሮሞት